voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ የሰኞ ሰኔ 15 2012 ዓመተ ምህረት ዝግጅታችን ጀመረ። ጠቅላይ ሚኒስትር አብይ አህመድ የሀገሪቱን የመከላከያ ሰራዊት ገለልተኛ ለህዝብ ያደላና ዘመናዊ ለማድረግ ያስችላል ባሉት ስልታዊ ሰነድ ላይ ከከፍተኛ የጦር አዛዦች ጋር መክረዋል።
ይህ ሚስጥራዊ ሰነድ አይደለም። ማንም ዜጋ ላይብራሪ ገብቶ ሊያነበው ይችላል። ዋይት ፔፐር፣ ፖሊሲ፣ ስትራቴጂ እናንተ ማየት ትችላላችሁ። ሶስተኛው ስልቶች መንደፍ ነው። ቀጥሎ ግቦች ናቸው። የነጠሩ ግቦች መቀመጥ አለባቸው። የሚለኩ ይከወኑና ሳይከወኑ ሲቀሩ ምክንያታቸው መዘርዘር የሚያስችል ግቦች መቀመጥ አለባቸው።
ዘገባለን። ጤና ይስጥልኝ፣ እንደምን አመሻችሁ። የምሽቱ አስተናጋጃችሁ ሰሎሞን አባተ ነኝ። ዝግጅቶቻችንን በፌስቡክ ላይቭ እና በአሃዱ ራዲዮ አየር ላይ እንደዋለ ማዳመጥ ትችላላችሁ። ንጉሡ ታምሬ በቅንብሩ አብሮኛል። ቨርጂኒያ ከሚገኘው መኖሪያው ነው እያቀናበረ ያለው። አሁን ወደ ሰዓቱ ዋና ዋና የዓለም ዜና እንለፍ።
ጤና ይስጥልኝ፣ እንደምን አመሻችሁ። ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። በኢትዮጵያ ባለፉት 24 ሰዓታት በተካሄዱ 3238 ምርመራዎች 131 በኮሮና ቫይረስ የተጠቁ ሰዎች መገኘታቸውን የጤና ሚኒስቴር ዕለታዊ የኮቪድ-19 መረጃ አመልክቷል። 94ቱ ወንዶች፣ 37ቱ ሴቶች መሆናቸውንም አክሏል። 98ቱ በአዲስ አበባ የተገኙ ሲሆን ከአንድ ሰው በስተቀር በሙሉ ኢትዮጵያውያን መሆናቸውን ያክለው የሚኒስቴሩ መግለጫ 16 ከኦሮሚያ፣ 4 ከሶማሌ፣ 3 ከአፋር፣ 3 ከድሬዳዋ ከተማ፣ 3 ከደቡብ፣ 2 ከጋምቤላ፣ 1 ከአማራና 1 ከትግራይ ክልል መሆናቸውን ዘርዝሯል። በ26 አስከሬኖች ናሙናዎች ላይ በተካሄደ ምርመራም አንድ የ80 ዓመት አረጋዊ በኮሮና ሳቢያ ሕይወታቸው ማለፉን ለማወቅ እንደተቻለና በአጠቃላይም በኮቪድ-19 ምክንያት የሞቱት ሰዎች ቁጥር 75 መድረሱን መግለጫው ጨምሮ አስረድቷል። በተያያዘ ዜና በኢትዮጵያ የሰውነት የኮቪድ-19 መከላከያ ህዋሳት አንቲቦዲ ቅኝት ዳሰሳ ከዛሬ ጀምሮ እስከ ሐምሌ 7 ቀን ማካሄድ መጀመሩን የጤና ሚኒስቴር አስታውቋል። በደም ናሙና የሚከናወነው ምርመራ ኮቪድ-19ን ለመከላከልና ለመቆጣጠር ለሚካሄደው የቅኝት ዳሰሳ ከፍተኛ አስተዋጽኦ እንደሚኖረውና አዲስ አበባንና ድሬዳዋን ጨምሮ በሁሉም ክልሎች እንደሚከናወን ሚኒስቴሩ አስታውቋል። በዓለም ዙሪያ ያለው የኮቪድ-19 ተጠቂዎች ቁጥር ደግሞ በአንድ ቀን ብቻ በ183,000 ማሻቀቡን የዓለም የጤና ድርጅት በትናንትናው ዕለት አስታውቋል። ወረርሽኙ ከተቀሰቀሰበት ጊዜ ወዲህ በአንድ ቀን ከተመዘገበው ሁሉ ትልቁ አሃዝ መሆኑን ጠቁሟል። የዓለም የጤና ድርጅት ባለስልጣናት ወረርሽኙ የተባባሰው በሰሜንና በደቡብ አሜሪካ መሆኑን ለበርካታ ሳምንታት ሲገልጹ መክረማቸው ሲታወስ፣ የሁዱም ከሁሉም ያሻቀበው 116,000 የታየው በእነዚሁ አካባቢዎች እንደሆነ ገልጸዋል። ብራዚል 55,000፣ ዩናይትድ ስቴትስ 36,000 ሰዎች ትናንት ብቻ መገኘታቸውን ነው ያተተው። የዓለም የጤና ድርጅት ዋና ዲሬክተር ዶክተር ቴድሮስ አድሃኖም ዛሬ በሰጡት ቃል ትልቁ አደጋ ያለው ቫይረሱ ላይ ሳይሆን በቂ ዓለም አቀፍ ህብረትና አመራር አለመኖሩ ላይ ነው ብለዋል። ዓለም ተከፋፍላ ባለችበት ወረርሽኙን ድል መምታት አንችልም ሲሉም አክለዋል። በበርካታ የዩናይትድ ስቴትስ ክፍለ ግዛቶች የቫይረሱ ተያዦች ቁጥር እያሻቀበ ነው። በፎክስ ኒውስ ቴሌቪዥን ላይ የቀረቡት የጆንስ ሆፕኪንስ የህዝብ ጤና ጥበቃ ትምህርት ቤት ባልደረባው ዶክተር ቶም ኢንግልስቢ የተያዦቹ ቁጥር የጨመረው ብዙ ሰዎች ስለሚመረመሩም በእርግጥም ቫይረሱ እየተዛመተም ስለሆነ ነው ብለዋል። በዩናይትድ ስቴትስ የቫይረሱ ተጠቂዎች ቁጥር ከ2.2 ሚሊዮን አልፏል። ካለም ቀዳሚውን ስፍራም ይዛለች። ፕሬዚደንት ትራምፕ ቁጥሩ የበዛው በስፋት ምርመራ ስለምናካሄድ ነው ብለው በተደጋጋሚ ሲናገሩ ተደምጠዋል። በትናንቱ የኦክላሆማው ንግግራቸው በዚህ ደረጃ ምርመራ ሲካሄድ ቁጥሩ ይጨምራል፣ ስለዚህ ሰዎችን እስቲ ምርመራውን ጋብ አድርጉት ብያቸዋለሁ ሲሉ ተሰምተዋል። በኋላ ግን ዋይት ሃውስ ሲቀልዱ ነው ብሏል። ይህ በዚህ እንዳለ የዋይት ሃውስ የኮሮና ቫይረስ ግብረ ኃይል አባላት ነገ ማክሰኞ ተወካዮች ምክር ቤት የኤነርጂና የንግድ ኮሚቴ ፊት ቀርበው ቃላቸውን እንደሚሰጡ ተነግሯል። ኤክስፐርቶች ምርመራው በሰፊው ይካሄድ እያሉ ፕሬዚደንቱ ስለምን ይቀነስ እንደሚሉ አሜሪካውያን ሊነገራቸው ይገባል ሲሉ የምክር ቤቱ አፈ ጉባኤ ናንሲ ፔሎሲ ተናግረዋል። በሌላ ዜና የአፍሪካ የበሽታ ቁጥጥርና መከላከል ማዕከል እንዳስታወቀው በአህጉሪቱ ያለው የተረጋገጠ የኮሮና ቫይረስ ተጠቂዎች አሃዝ ከ300,000 አልፏል። ደቡብ አፍሪካ ከሁሉም የበለጠውን ከ97,000 በላይ የቫይረሱ ተጠቂዎች ይዛ በአንደኝነት እየመራች ነው። ለኤችአይቪ ኤድስ ሕክምና የዋለ አስተማማኝ መድኃኒት ሙከራ ከተጀመረ እነሆ ዛሬ 25 ዓመት ደፍኗል። ካሮሊን ፕሪሱቲ ያጠናቀረችውን ዘገባ ሶሎሞን አባተ ያቀርበዋል።
ኤችአይቪ በሀገሩ ተንሰራፍቶ ከ300,000 በላይ አሜሪካውያንን ገድሏል። ጊዜው 1987 ዓመተ ምህረት ነበር፣ ልክ የዛሬ 25 ዓመት። ከዚያ ቀደም ሲልም ታዲያ አክት አፕ በሚል መጠሪያ የተደራጁ አሜሪካውያን ለኤችአይቪ ኤድስ ምርምርና ሕክምና ጠቀም ያለ ገንዘብ እንዲመደብ ድምጻቸውን ከፍ አድርገው ይወተውቱ ነበር። የአክት አፕ መስራች ሌሪ ክሬመር ባለፈው ወር ከማለፋቸው ጥቂት ቀደም ብሎ ለቪኦኤ ሰጥተውት በነበረ ቃል ለኤድስ የተጋለጠው ማህበረሰብ ጭራሽ ተዘንግቶና ተገፍቶም እንደነበር ተናግረዋል። ይህንን ያገኘውን ሁሉ የሚገድል ቫይረስ ለመዋጋት ዓለምን ለማንቃት ብቻችንን መጮህ ነበረብን ብለዋል። ዝምታ ሞት ነው በሚል መሪ ቃል ይንቀሳቀስ የነበረው የክሬመር ቡድን ታዲያ በዩናይትድ ስቴትስ ለመድኃኒቶች ዕውቅና የሚሰጠውን የምግብና የመድኃኒት አስተዳደርን ወረረ። ሙሉውን ሕንፃና ድርጅቱንም በወረራቸው መዝጋትና ማቆም በመቻላቸው አባነኑን ብለዋል የአስተዳደሩ የኤችአይቪ ኤድስ መርሃ ግብር የግንኙነት ዳይሬክተር የነበሩት ሪቻርድ ክላይን። ለውጡ እየተሰማ የኤድስ ህሙማንም ድምፅ ቦታ እያገኘ መጣና በመድኃኒት አስተዳደሩ የመማክርት ኮሚቴዎች ውስጥ ለኤችአይቪ የተጋለጡት ሰዎች እንዲገቡ ተደረገ። በመንግስቱ በጀት የሚንቀሳቀሱ ምርምሮች የሰውን ህይወት ማቆየት የሚቻልባቸውን መንገዶች ለማግኘት መማሰን ያዙ። የምርመራና የግምገማ ስራዎች መድኃኒቱን የማግኘቱን ጥረት አጠናከሩ። በሰውነት ውስጥ ፕሮቲንን የሚሰባብሩና የሰውነት አሲዶችን ሰንሰለት የሚበጣጥሱ ንጥረ ነገሮችን ማቆም የሚችሉትን ጨምሮ አዳዲስ መላዎች ብቅ ብቅ ማለት ጀመሩ። የተለያዩ መድኃኒቶች ውህዶችም ቫይረሱ እንዳይራባና የመቋቋም ኃይልም እንዳይኖረው ለማድረግ አስቻሉ። በሰኔ 1987 ዓ ም ፌዴራሉ የምግብና የመድኃኒት አስተዳደር ሳኩዊናቪር የሚባለው ውህድ መድኃኒት ሙከራ እንዲጀመር ፈቀደ። በስድስት ወራት ውስጥ ሳኩዊናቪር የኤችአይቪን መንሰራፋት ማቆም የሚያስችል ውህድ መድኃኒት መሆኑ ተረጋገጠ። የብሔራዊ የሰውነት መቆጣትና የተላላፊ በሽታዎች ጥናት ኢንስቲትዩቱ ዋና ዳይሬክተር አንቶኒ ፋውቺ ያንን ጸረ ኤችአይቪ ትግል ለዓመታት መርተዋል።
ኤችአይቪ በደማቸው ውስጥ የሚገኝ ሰዎችን ሕይወት ሙሉ በሙሉ ቀይሯል። ምክንያቱም ኤችአይቪን ለመዋጋት የሚችል እጅግ ከፍተኛ ብቃት ያለው መድኃኒት ያገኘነው ለመጀመሪያ ጊዜ ነበረ።
ዛሬ ከአንድ ሚሊዮን በላይ አሜሪካውያን ኤችአይቪ በደማቸው ውስጥ አለ። በዓለም ዙሪያ ቁጥሩ ከ37 ሚሊዮን ይልቃል። ምንም እንኳ የኤድስን የሞት መጠን በእጅጉ መግታት ቢቻልም ለኤችአይቪ መከላከያ ክትባትም ለኤድስም ፍቱን መድኃኒት እስከዛሬ የለም።
በተያያዘ ዜና ዓለም አቀፉ የኮቪድ-19 ወረርሽኝ የኤችአይቪና ኤድስ ህሙማን የሚጠቀሙባቸው መድኃኒቶች ተደራሽነትን ሊያሰናክል እንደሚችል የተባበሩት መንግስታት ድርጅት የኤድስ ቢሮ UNAIDS አሳስቧል። ድርጅቱ ባካሄደው የዳሰሳ ጥናት በተለይ በዝቅተኛና መካከለኛ ገቢ ሀገሮች የኮሮና ቫይረስ መዛመትን ለመከላከል በሚወሰዱ ድንበር የመዝጋት እርምጃዎች የተነሳ የመድኃኒቶቹ አቅርቦት እንደሚደናቀፍ መመልከቱን ተናግሯል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። በቅዳሜው የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የፖለቲካ ቅስቀሳ ጉባኤ ላይ አነስተኛ ቁጥር ያለው ታዳሚ የተገኘው በሐሰተኛ ዜና ማሰራጫዎች ፌክ ኒውስ ሚዲያ ምክንያት ነው ብሎ የምረጡኝ ዘመቻቸው ተከላከለ። በጉባኤው ላይ ኮሮና ቫይረስ ይዛመታል፣ የተቃውሞ ሰልፍም ይኖራል ብለው በመዘገባቸው ነው ብሏል። የኦክላሆማ ተልሳ ከተማ ቢኦኬ ሴንተር የተባለው ማዕከል 1000 የኦክላሆማ ተልሳ ከተማው ባንክ ኦፍ ኦክላሆማ ማዕከል 19000 መቀመጫዎች ያሉት ሲሆን በቅዳሜው የፕሬዝደንቱ ጉባኤ ላይ የነበረው ከግማሽ ብዙም የማይበልጥ እንደነበረ ተስተውሏል። ቀደም ብሎ የምርጫ ዘመቻቸው 1 ሚሊዮን ሰዎች ሊሳተፉ ተመዝግበዋል ብሎ ነበር። ይሁን እንጂ አዳራሹ ለመግባት በመፈተሻው መሳሪያ በኩል ያለፈው ታዳሚ ቁጥር 12000 እንደነበረ የምረጡኝ ዘመቻ ቢሮ አስታውቋል። ብሪታንያዋ ሬዲንግ ከተማ በስለት ጥቃት ከተገደሉት መካከል አንደኛው አሜሪካዊ መሆኑን በዚያ ያሉት የዩናይትድ ስቴትስ አምባሳደር አረጋገጡ። አምባሳደር ውድ ጃንሰን የጥቃቱን ሰለባ በስም አልገለጹም። ለሰለባዎቹ ቤተሰቦች ጥልቅ ሐዘናችንን እንገልጻለን ብለዋል። ጥቃቱን አጥብቀን እናወግዛለን ሲሉም አክለዋል። ከብሪታንያ ሕግ አስከባሪዎች ጋር በርዳታ ለመተባበርም ዝግጁ ነኝ ሲሉ ተናግረዋል አምባሳደሩ። የብሪታንያ ፖሊሶች እንዳስታወቁት ጥቃቱ የደረሰበት ስፍራ ላይ አንድ የ25 ዓመት የከተማዋ ነዋሪ ተይዟል። ብቻውን የፈጸመው ነው ብለው እንደሚያምኑ ነው የገለጹት። ጥቃቱ ከሽብርተኝነት የተቆራኘ ነው በሚል በሀገሪቱ ጸረ ሽብርተኛ ፖሊሶች እየተመረመረ መሆኑም ተጠቁሟል። ፊላዴልፊያ ኢንኳይረር የተባለው ጋዜጣ በጥቃቱ የተገደለው አሜሪካዊ ጆ ሪቺ ቤኔት የሚባል የ39 ዓመት ሰው እንደሆነና ከ15 ዓመታት በፊት ኑሮውን በእንግሊዝ ያደረገ መሆኑን ዘግቧል። ሜዲትራኒያን ባህር ላይ በጀልባ ሲጓዙ የተደረሰላቸው ከ200 የሚበልጡ ስደተኞች ትናንት ጣሊያን ደርሰዋል። በ3 የጎማ ጀልባዎች ባህሩ ላይ የተገኙት ስደተኞች መካከል 62 ልጆች እንደሆኑና የተነሱትም ከሊቢያ እንደሆነ ነው የታመነው። ሲዋች የተባለው የጀርመን ግብረሰናይ ድርጅት መርከብ ባለፉት ረቡዕ እና አርብ ባህሩ ላይ ደርሶላቸው እንዳወጣቸው ተገልጿል። አሳፍሮም ጣሊያን ሲሲሊ ኢምፔዶናሌ ወደብ አድርሷቸዋል። የጤና ምርመራ ከተደረገላቸው በኋላ ወደ ለይቶ ማቆያ መግባታቸው ነው የተዘገበው። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
አመሰግናለሁ ቆንጂት ለዜናው። ቨርጂኒያ ከሚገኘው ቤቷ ነው ያሰማችን ዜናውን። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ሄርትዝ በ25 ሜትር ባንድ በ11695 በ12110 እና በ12140 ኪሎ ሄርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የሰኞ ሰኔ 15 2012 ዓመተ ምህረት ምሽት ፕሮግራም ነው። በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአሃዱ ራዲዮ 94.3 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። የኢትዮጵያ የሰብአዊ መብት ኮሚሽን በገንዘብና በሰው ኃይል ተጠናክሮ ለማህበረሰቡ አገልግሎት የሚሰጥበትን አሰራር ለመቀየስ የሚያስችል የአዋጅ ማሻሻያ በህዝብ ተወካዮች ምክር ቤት የህግና የፍትህ ጉዳዮች ኮሚቴ ባለፈው ሳምንት ውይይት ተደርጎበታል።
በሚጠበቀው ብቃት መጠን ለማከናወን እንዲቻል የተቋሙን አቅም ለመገንባት እንዲያስችል ተቋሙ ተአማኒ የሆነ ነጻ የሆነ ገለልተኛ የሆነ ውጤታማ የሆነ ተቋም ሆኖ እንዲደራጅና ስራውን ለማከናወን እንዲያስችል የተካተቱ ብዙ አይነት ማሻሻያዎች አሉ። በአጠቃላይ አነጋገር ተቋሙን በአዲስ መልክ የማደራጀት የማቋቋም ስልጣንን የሚሰጥ ጽንሰ ሀሳቦችን የያዘ ነው።
የሰብአዊ መብት ኮሚሽነር ዳንኤል በቀለን አነጋግረናል። ይመለሳሉ በዚህ ምሽት። አሁን የዛሬ የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል። ጠቅላይ ሚኒስትር አብይ አህመድ የሀገሪቱን የመከላከያ ሰራዊት ገለልተኛን ለህዝብ ያደላና ዘመናዊ ለማድረግ ያስችላል ባሉት ስልታዊ ሰነድ ላይ ከከፍተኛ የጦር አዛዦች ጋር መክረዋል። የሀገር ውስጥ መገናኛ ብዙሃን ባጠናቀሯቸው ዘገባዎች እንደተሰማው ጠቅላይ ሚኒስትሩ ከዚህ ቀደም የነበረው ሰነድ በጎ ጎኖቹ ባሉበት ሆነው ነገር ግን አሁን ያለውን የሀገሪቱን ሁኔታና ዓለም አቀፍ ሁኔታዎችን ግምት ውስጥ ባስገባ መልኩ ማሻሻያ ተደርጎበት ለውይይት መቅረቡን ተናግረዋል። ጽዮን ግርማ ዝርዝር አላት።
የአገር ውስጥ መገናኛ ብዙሃን ካጠናቀሩት ዘገባ ያገኘነው መረጃ የሚያሳየው ከመከላከያ ሰራዊት ጄኔራሎች ጋር በትላንትናው ዕለት ለውይይት ተቀምጠው የነበሩት ጠቅላይ ሚኒስትር አብይ አህመድ የመከላከያ ሰራዊት ግንባታን በተመለከተ በተሰናዳው ስልታዊ ሰነድ ላይ ውይይት አድርገዋል። ጠቅላይ ሚኒስትሩ ሰነዱ አራት ዋና ዋና ነገሮችን በውስጡ ይዟል ብለዋል።
አንደኛ፣ ነባራዊ ሁኔታ ዳሰሳ። በዓለም በአህጉራችን በቀጠናችንና በሀገራችን ያለው ሁኔታ በተወሰነ ደረጃ ይዳሰሳል። ሁለተኛው ዓላማን ያነጥራል። ግልጥ ያለ ዓላማን ያነጠረ ይህ ሚስጥራዊ ሰነድ አይደለም። ማንም ዜጋ ላይብራሪ ገብቶ ሊያነበው ይችላል። ዋይት ፔፐር፣ ፖሊሲ፣ ስትራቴጂ እናንተ ማየት ትችላላችሁ። ሶስተኛው ስልቶች መንደፍ ነው። ቀጥሎ ግቦች ናቸው። የነጠሩ ግቦች መቀመጥ አለባቸው። የሚለኩ ከወኑና ሳይከወኑ ሲቀሩ ምክንያታቸውን መዘርዘር የሚያስችል ግቦች መቀመጥ አለባቸው።
ከዚህ ቀደም የሰራዊት ግንባታ በአብዮታዊ ዲሞክራሲ ወይም ቀዩ መጽሐፍ በሚል የሚታወቅ ሰነድ ለረጅም ዓመታት መከላከያ ውስጥ ሲሰራበት መቆየቱን አስታውሰው ሰነዱም የራሱ ደካማና ጠንካራ ጎኖች እንዳሉት ጠቁመዋል።
ጠንካራ ጎኖቹን ይዘን ደካማ ጎኖቹን ካላረምን በቀጣይ የምንፈልገውን ነገር ለማሳካት ያስቸግራል። ደካማ ጎኑን እንዳለ ይዘን ለመቀጠል ካሰብን ደግሞ የምናስበውን ፕሮፌሽናል፣ ገለልተኛ፣ በሙያዊ ኮራ ወታደር እና ተቋም መፍጠር አያስችልም። የሰራዊት ግንባታ መነሻዎች በአብዮታዊ ዲሞክራሲ የሚለው ክፍል ሰነዱን መልሰን ለማየት ካስገደዱን ምክንያቶች አንዱና ዋነኛው በከፍተኛ ደረጃ ከህገ መንግስት ጋር የሚጣረሱ ሀሳቦች በውስጡ የያዘ ቻፕተር ነው። ሰራዊቱን ከአብዮታዊ ዲሞክራሲ አንጻርና መነጽር ብቻ የሚያይ በመሆኑ፣ ሁለተኛው ፓርት የመከላከያ አቅምን የሚወስኑ ነጥቦች የሚለው እሱ ሙሉ በሙሉ የሚጣል ሀሳብ አይደለም። ጠቃሚ ሀሳቦች በውስጡ አሉ። አንድም መከላከያ አቅሙን ለመወሰን የሚያስፈልጉ ጠቃሚ ሀሳቦች ምናልባት አሁን ካለንበት ከደረስንበት ቴክኖሎጂ አንጻር የሚሻሻሉ ሀሳቦች የሚያድጉ ሀሳቦች ቢኖሩም ሙሉ በሙሉ የሚጣል ሀሳብ ግን አይደለም። ሶስተኛው የሰራዊታችን የፖለቲካ ግንባታ የሚለው ፓርት ሲሆን ይሄ ልክ እንደ መጀመሪያው ፓርት በከፍተኛ ደረጃ ዶክመንቱን መልሰን ለማየት ካስገደዱን ፖይንቶች አንዱ ነው። ምክንያቱም ከአብዮታዊ ዲሞክራሲና ሊበራል ዲሞክራሲ ጋር የሚተነትነው ክፍል ተገቢ ያልሆነ ርዕዮተ ዓለማዊ ቁርኝት የሚፈጥር ነው። ትንተና አለው። ልክ እንደ ካድሬ አብዮታዊ ዲሞክራሲና በሊበራል ዲሞክራሲ እያነጻጸረ የአርሚውን ግንባታና ሂደት የሚያሳይ ክፍል ስላለው አርሚው በአንድ ስፔሲፊክ አይዲዮሎጂ ብቻ እንዲታነጽ የሚገፋፋ ስለሆነ እሱም መታየት አለበት። አራተኛው ፓርት የሰራዊታችን ወታደራዊ ግንባታ፣ አምስተኛው ፓርት የሰራዊት ግንባታና ኢኮኖሚ የሚለው ነው።
ጠቅላይ ሚኒስትሩ የሰራዊት ግንባታ ስልቱን የያዘው ሰነድ የኢትዮጵያ ሕዝብ የሚተማመንበት የሀገሪቱን ሉዓላዊነት የሚያስከብርና ዓለም አቀፍ ተቀባይነት ያለው እንደሆነ ገልጸው ሰነዱን በተመለከተ በቀጣይ በሚደረገው ውይይት ከህገ መንግስታዊ ድንጋጌዎች አንጻር ከሰራዊት ግንባታ አውድ ብዝሃነትን ከማረጋገጥና ምን አጉድሏል፣ ምን ጥቅም አለው የሚለውን መፈተሽ እንደሚያስፈልግ ጠቁመዋል። መከላከያ ሰራዊቱ ከገዢው ፓርቲ ጎን መቆም ሳይሆን የሕዝብን ጥቅም ለማስጠበቅ መትጋት አለበት ብለዋል። አድማጮች፣ ይህን ሰነድ በተመለከተ ሙሉ ይዘቱን በሚፈትሽ መልኩ ከባለሙያ አስተያየት ጋር አካተን በሌላ ዘገባ ይዘን እንመለሳለን።
ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የተከበራችሁ አድማጮች፣ የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። ጽዮን፣ አመሰግናለሁ ለዘገባው። የትንታኔው መጽሔት ይቀጥላል። ወላይታ ብቻውን እንጂ ከኦሞቲክ ቤተሰብ ቋንቋ ተናጋሪዎች ከጋሞና ከሌሎች ብሔር ብሔረሰቦች ጋር ለመካለል እንደማይፈልግ የወላይታ ዞን ምክር ቤት ዛሬ ባካሄደው አስቸኳይ ጉባኤ መወሰኑን የዞኑ አስተዳደር አስታውቋል። በሌላ በኩል ደግሞ መቀመጫውን ሰሜን አሜሪካ ያደረገው የወላይታ የዳውሮና የጋሞ ተወላጆችን በማካተት የተመሰረተው የኦሞ ኢትዮጵያ አንድነትና ፍትህ ማዕከል በቋንቋ በታሪክና በባህል አብሮ ተስማምቶ በመኖር የሚታወቀውን የኦሞ አካባቢን ህዝብ ለበለጠ የጋራ እድገት በአንድነት ማደራጀት ሲገባ ይልቁንስ አብሮነትን የሚሸረሽር ሐሳብ በአንዳንድ የወላይታ ፖለቲከኞችና በህወሓት ኢህአዴግ እየተንጸባረቀ ነው ብሏል። ዮናታን ዘብዲዮስ ከሐዋሳ ተጨማሪ ይዟል።
የወላይታ ዞን አስተዳደር የመንግስት ኮሙኒኬሽን ጉዳዮች መምሪያ ምክትል ኃላፊ አቶ ወንድም ወልደ ምክር ቤቱ ዛሬ ባካሄደው አስቸኳይ ጉባኤ በደቡብ ክልል ምክር ቤት የወላይታ ህዝብ ተወካዮች ራሳቸውን ባንነት ማግለላቸውን በተመለከተ መክሯል ብሏል።
ምክር ቤቱ ዛሬ አስቸኳይ ጉባኤ ያደረገበት ዋናው ዓላማ ከዚህ በፊት የወላይታ ህዝብ ራሴን በራሴ የማስተዳደር ህገ መንግስታዊ መብት እንዲመለስ የሚል ጥያቄ አምና 2011 ላይ ከታህሳስ ወር ጀምሮ በራሱ ምክር ቤት በሙሉ ድምጽ አስወስኖ ያንን ውሳኔ ደግሞ ለክልሉ ምክር ቤት አቅርቦ ክልሉ ምክር ቤት ደግሞ ያንን የህዝቡን ጥያቄ መመለስ ባለመቻሉ ለፌዴሬሽን ምክር ቤት በይግባኝ የሄዱበትም አግባብ አለ። በዛ መነሻ ትላንት የክልሉ ምክር ቤት አስቸኳይ ጉባኤ ጠርቶ በዛ ጉባኤ ላይ ደግሞ የእኛ ተወካይ የሆኑት ወደ 38 የሚሆኑ የክልሉ ምክር ቤት አባላት የወላይታን የህዝብ ጥያቄ እስካሁን የክልሉ ምክር ቤት መመለስ ባለመቻሉ ጉባኤ ላይ አንሳተፍም የሚል ሪዛይኒንግ አስገብቶ ያ ደግሞ ተገቢ ውሳኔ መሆኑም ጭምር ነው። የዛሬ የዞኑ ምክር ቤት ደግሞ ያንን መልቀቂያ ያስገቡ የምክር ቤት አባላት ገቢና ትክክለኛ ውሳኔ የወሰዱበት ስለሆነ ይሄ ሊበረታታ ይገባል የሚል አግባብ አለ። ቀጣይም ቢሆን አሁን የዞኑ ምክር ቤት ይሄን የክልል ጥያቄ የህዝብ ጥያቄ በመሆኑ ህዝቡ ባቀረበው ጥያቄ መሰረት ደግሞ መንግስት ይህንን ጉዳይ ሊመልስ ይገባል። ህገ መንግስታዊ ጥያቄ ስለሆነ በህገ መንግስት አንቀጽ 47(3) መሰረት ጥያቄያችን መመለስ አለበት። እስካሁን በመቆየቱ ደግሞ በህዝቡ ዘንድ ያለው ቁጣ ከፍተኛ መሆኑም ጭምር ያው ምክር ቤቱ አስምሮ ያለበት ሁኔታ አለ። ቀጣይም መንግስት ይህንን የወላይታን የክልል የመደራጀት ጥያቄ እስከሚመለስ ድረስ ሰላማዊ በሆነበት መንገድ ትግላችን ያው እንቀጥላለን የሚል አቋምም አለ።
ወላይታ ብቻውን እንጂ የኦሞቲክ ቤተሰብ ቋንቋ ተናጋሪዎች ተብሎ ከጋሞና ሌሎች ብሔር ብሔረሰቦችና ህዝቦች ጋር ለመካለል እንደማይፈልግ ምክር ቤቱ መወሰኑም አቶ ወንድሙ ተናግሯል።
ጥያቄ ጭምር ራሴን በራሴ ላስተዳድር የሚል ህገ መንግስታዊ ጥያቄ ነው ያቀረበው እንጂ ከሌሎች ከኦሞቲክ ጋር አብሮ ተደራጅቶ ለመኖር የሚል ጥያቄ አይደለም ያቀረበው። በህገ መንግስትም ደግሞ መደራጀቱን በሚመለከት ሌላው ጋር የሚል በህገ መንግስት ላይ ያልተጠቀሰ ጉዳይ በመሆኑ ይህንን ምክር ቤቱ ያው አንቀበልም የሚል ነው። ክልሉም የክልሉን ጥያቄ ህዝቡ ካገኘ በኋላ ቀጣይ ያለውን ደግሞ ከህዝቦች ጋር ያው አብሮ ከዚህ በፊትም ያው ተቻችሎ በፍቅር የሚኖሩ ህዝቦች ናቸው እና ከህዝብ ጋር ያለውን ትስስር ከአጎራባች ወረዳዎች ጋር ከዞኖች ጋር ያለውን ትስስር ከእያንዳንዱ ብሄር ጋር ያለው ትስስራችን አጠናክረን ያው እንቀጥላለን የሚል ነው። ጥያቄው ግን የወላይታ ህዝብ ራሴን በራሴ ላስተዳድር ራሴን በራሴን ሳስተዳድር ደግሞ ቋንቋዬን በሀይልን ደግሞ ማሳደግ አለብኝ የሚለውን ሀሳብ በመያዝ ነው ጥያቄውን ያቀረበውኝ አንቀበልም በሚል ነው።
መቀመጫውን በሰሜን አሜሪካ ያደረገው የወላይታ የዳውሮና የጋሞ ተወላጆችን በማካተት የተመሰረተው የኦሞ ኢትዮጵያ አንድነትና ፍትህ ማዕከል በዚህ ውሳኔ አይስማማም። ሰሞኑን ባወጣው መግለጫም በቋንቋ በታሪክና በባህል አብሮ ተስማምቶ በመኖር የሚታወቀውን የኦሞ አካባቢን ህዝብ ለበለጠ የጋራ እድገት በአንድነት ማደራጀት ሲገባ ይልቁንስ አብሮነትን የሚሸረሽር ሀሳብ በአንዳንድ የወላይታ ተወላጆች የተንጸባረቀ መሆኑን ተረድተናል ይላል መግለጫው ቃል በቃል። ኃላፊነት በተሞላው ስሜት ለዚህ ህዝብና መጪው አዲሱ ትውልድ ከአጎራባች ወገኖቹ ጋር በፍቅርና በመተሳሰብ መኖር ያለውን ከፍተኛ ታሪካዊ ትስስርና ፋይዳ ከግምት ውስጥ ማስገባት ይገባል በማለት መክሯል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
አመሰግናለሁ ዮናታን ለዘገባው። ወደ ተከታዩ ርዕስ እንለፍ። የኮቪድ-19 ወረርሽኝ ከጤና ባሻገር የተለያዩ የኢኮኖሚና ማህበራዊ ደህንነት ላይ ጫና እያሳደረ መሆኑን ተከትሎ የኢትዮጵያ መገናኛ ብዙሃን በወረርሽኙ ምክንያት ፈታኝ ሁኔታ ውስጥ መግባታቸውንና ከመንግስትና ከሌሎችም ረጂ ድርጅቶች ፈጣን ድጋፍ የማያገኙ ከሆነ የተቋማቱ ህልውና ስጋት ላይ እንደሚወድቅ አስታውቀዋል። በዚህም ምክንያት ተቋማቱ ጥምረት ፈጥረው ኢንዱስትሪውን የማዳን ጥያቄ ለጠቅላይ ሚኒስትር ቢሮና ለሚመለከተው አካል አቅርበዋል። ጉዳዩን የተከታተለችው ባልደረባችን ስመኝሽ የቆየናት እንደሚከተለው ታቀርበዋለች።
በኮቪድ-19 ወረርሽኝ ምክንያት ማስታወቂያ የሚያስነግሩ ድርጅቶች በመቀነሳቸው የኢትዮጵያ መገናኛ ብዙሃን ገቢ በከፍተኛ ሁኔታ ማሽቆልቆሉንና ተቋማቱ የስራ ማስኬጃ የገንዘብ እጥረት እየገጠማቸው በመሆኑ ለሰራተኛ ደሞዝ ካለመክፈል አንስቶ ከገበያ እስከ መውጣት የሚደርስ ችግር ላይ መውደቃቸውን ገልጸዋል። የኢትዮጵያ መገናኛ ብዙሃን ምክር ቤት የኢትዮጵያ ሲቪክ መረጃ ጥምረት ከተሰኘ የበጎ ፈቃደኛ ባለሙያዎች ስብስብ ጋር በመሆን ባጠናው ጥናት በኮቪድ-19 ምክንያት የመገናኛ ብዙሃን ከማስታወቂያ ገቢ ያገኙ የነበረውን 60 በመቶ ገቢያቸውን ማጣታቸውን አሳይቷል። ጥናቱ ባለፈው ሚያዝያ ወር ብቻ አንድ የህትመት መገናኛ ብዙሃን ስራውን ለማቆም መገደዱንና ሌላ የቴሌቪዥን ጣቢያ ደግሞ ከስርጭት ውጪ መሆኑንም ጠቁሟል። በዚህ ጉዳይ ያናገርናቸው የመገናኛ ብዙሃን ምክር ቤቱ የሥራ አስፈጻሚ ኮሚቴ አባልና በየሳምንቱ የሚታተመው የቁም ነገር መጽሔት ዋና አዘጋጅ አቶ ታምራት ኃይሉ እርሳቸው የሚመሩት የቁም ነገር መጽሔትን ጨምሮ የኮሮና ቫይረስ ወረርሽኝ ኢትዮጵያ ውስጥ ባሉ ሚዲያዎች ላይ ለጋዜጠኞች ወረርሽኙን መከላከያ ግብዓቶችን ለማቅረብ አቅም ከማጣት አንስቶ ህትመትና ስርጭትን ስታማስተጓጉል የሚደርሱ ጉልህ ጫናዎች እያሳደረ መሆኑን ያስረዳሉ።
የታተሙ ጋዜጦችና መጽሔቶችን የማሰራጨት ትልቅ ችግር አለ። ያው ሆቴሎችና ካፌዎች በአብዛኛው ስራ አቁመዋል እና የስርጭት ሰራተኞችም ወደ ክፍለ ሀገር መኪና ላይ ለመጫን እነኚህን የህትመት ውጤቶች በጣም ተቸግረዋል። በዚህ የተነሳ በየሳምንቱ መውጣት የሚገባቸው ጋዜጦችና መጽሔቶች በተወሰነ ደረጃ የመቀነስ አዝማሚያ ይታያል። የታተሙትንም ለማሰራጨት ችግር አጋጥሟል። ከዚህ በተጨማሪ ደግሞ የጋዜጦች እንደምታውቁት በአብዛኛውን የሚደጎሙት በማስታወቂያ ነው እና የማስታወቂያ ገቢ በከፍተኛ ደረጃ ቀንሷል እና ለማሳተም ችግር የመቅደም ሁኔታ አለ።
በስሩ 2300 ሰራተኞችን የሚያስተዳድረው የኢትዮጵያ ብሮድካስቲንግ ኮርፖሬሽን በኮቪድ-19 ምክንያት ገቢያቸው በከፍተኛ ሁኔታ ካሽቆለቆሉት የመንግስት የመገናኛ ብዙሃን ተቋማት መሃል አንዱ ነው። የድርጅቱ ምክትል ስራ አስፈጻሚና የስልጠናና ጥናት ዘርፍ ኃላፊ አቶ አቤል አዳሙ እንደገለጹልን በ2006 ዓ.ም ምረት ወደ ኮርፖሬሽንነት ከተቀየረ በኋላ በአብዛኛው በማስታወቂያ ገቢ የሚተዳደረው ድርጅት የኮሮና ቫይረስ ኢትዮጵያ ውስጥ ከመግባቱ በፊት ያገኝ ከነበረው ጠቅላላ ገቢ 40 በመቶ የሚሆነውን በማጣቱ ትልቅ ጉዳት ደርሶበታል።
የማስታወቂያ ገቢ 30 በመቶ ብቻ ነው ማግኘት የቻልነው፣ 70 በመቶ ቀንሰናል ማለት ነው። በኢቨንት አዘጋጅተን ሁነት በማዘጋጀት የምናገኛቸው ገቢዎች ነበሩ፣ እነሱ ዜሮ ናቸው። በዱቤ የምንሰበስባቸው ወይም ደግሞ ሰርተን ገቢውን በኋላ የምንሰበስብበት መንገድም እንደሻ መንቀሳቀስ እና መስሪያ ቤቶች የስራ ዘይቤን በመቀየሩ መሰብሰብም ራሱ አዳጋች ነበረ እና በእነዚህ ምክንያቶች ነው እና ቅነሳው በጣም ከፍተኛ ነው። ምንም ልነግርሽ አልችልም። ማስታወቂያ የሚያስነግር የለም። የቢዝነስ ተቋማትም ቢዝነሱ በጣም ስለተቀዘቀዘ ለማስተዋወቅም ፍላጎቱ አልነበራቸውም። ለምሳሌ ፋሲካ ትልቅ የገቢ ምንጫችን ነው ለእኛ፣ በማስታወቂያም በኢቨንት ማዘጋጀትም በተለያዩ መንገዶች አየር ሰዓት በመሸጥም ወይም በማከራየት ብዙ ገቢ ነው የነበረው። ይሄ ዜሮ ነው የወጣው። ምንም ገቢ አልነበረውም።
ለወራት የዓለም ስጋት ሆኖ በቀጠለው የኮሮና ቫይረስ የሚያዙ ሰዎች ቁጥር በኢትዮጵያ እያሻቀበ መሄዱን ተከትሎ የኢትዮጵያ መገናኛ ብዙሃን ግለሰቦች ሊያደርጓቸው ስለሚገባቸው ጥንቃቄዎች ከማሳወቅ አንስቶ ኮቪድ-19ን የተመለከቱ ወቅታዊ ዘገባዎችን ለማህበረሰቡ የማድረስ ኃላፊነት ተጥሎባቸዋል። ኮቪድ-19 ባሳደረው ተጽዕኖ ምክንያት ግን ኃላፊነት የተጣለበት ሚዲያ ህልውናው አደጋ ላይ ወድቋል የሚሉት የዘርፉ ባለሙያዎች ከመንግስት ድጋፍ እንዲደረግላቸው የመፍትሄ ሀሳብ ያሉትን ጨምረው ለጠቅላይ ሚኒስትር ቢሮ ጥያቄ ማቅረባቸውን አቶ ታምራት ያስረዳሉ።
ከዚህ ከኮቪዱ ጋር የተያያዘውን በፍጥነት መደረግ አለበት ብለን የጠየቅነው መንግስት የህዝብ አገልግሎት ማስታወቂያ የሚባሉ አሉ። መንግስት በበጀት እየከፈለ የሚያሰራቸው በተለይ ከኮቪድ ጋር ተያይዞ መልእክቶች ይተላለፋሉ። እነኚህ የመንግስት ማስታወቂያዎች ለተወሰኑ መገናኛ ብዙሀን በተለይ ለመንግስት መገናኛ ብዙሀን ብቻ የሚሰጡ ናቸው እና እነኚህን በተቻለ መጠን ለሁሉም በማከፋፈል ቢያንስ በተወሰነ ደረጃ ድጋፍ እንዲያገኙና ከሚያገኙት ገንዘብ ላይ ለሰራተኞች ደሞዝ እና የቤት ኪራይን መሸፈን የሚችሉበት እድል እንዲኖር ይህን እንደ ጥያቄ ቀርቧል።
በመንግስት የሚነገሩ ማስታወቂያዎች ክፍያን የመንግስትና የግል ሚዲያዎች እኩል ተጠቃሚ እንዲሆኑ ከመጠየቅ በተጨማሪም የሚዲያ ተቋማቱ ዝቅተኛ ወለድ ያለው ብድር እንዲመቻችላቸው ለመጪዎቹ 5 ወራት ከሰራተኞች ደሞዝ ላይ የሚቆርጡትን የስራ ገቢ ግብርና የጡረታ መዋጮ መጠቀም እንዲችሉ የ5 ወር የግብር እፎይታ ጊዜ እንዲሰጣቸውና አመታዊ የአገልግሎት ክፍያና የህትመት ክፍያን ማዘግየት እንዲችሉም ጠይቀዋል። የድጋፍ ጥያቄውን ለጠቅላይ ሚኒስትር ቢሮና ለሚመለከታቸው የመንግስት አካላት ካስገቡ 3 ሳምንት እንደሆናቸው የሚናገሩት አቶ ታምራት እስካሁን ግን ምንም ምላሽ እንዳላገኙ ይገልጻሉ።
ደብዳቤው ከገባ ለጠቅላይ ሚኒስትር ጽፈት ቤት ሰላም ሚኒስቴርም እንደዚሁ እና ለብሮድካስት ባለስልጣን አስገብተናል። 3 ሳምንት ሆኖታል። ከጠቅላይ ሚኒስትር ጽፈት ቤት የተሰጠን ምላሽ ደብዳቤውን መቀበላቸውን ገልጸው ነገር ግን ለተመሳሳይ ይዘት ያለው ደብዳቤ ወይም የጥናቱን ሰነድ ለገንዘብ ሚኒስቴር እንድናስገባ ነግረውናል። እሱን አድርገናል። ለገንዘብ ሚኒስቴርም ገቢ አድርገናል። ግን እስካሁን እንግዲህ ምንም ነገር የለም። ለሌሎች ንግድ ዘርፎች በመንግስት በኩል የተፈቀዱ የሥራ ማስኬጃ ብድሮችን ጨምሮ ሲሰጡ እየተመለከትን ነው። ለሚዲያው ግን እስካሁን የተፈቀደ ነገር የለም።
ተጠሪነቱ ለኢትዮጵያ ፓርላማ የሆነው የኢትዮጵያ ብሮድካስቲንግ ኮርፖሬሽን በኮቪድ-19 ምክንያት የደረሰበትን ጉዳት አሳውቆ ከመንግስት ድጋፍ ቢደረግለትም ድጋፉ ጊዜያዊ ነው የሚሉት አቶ አቤል የግሉም ሆነ የመንግስት መገናኛ ብዙሃን በተለይ በዚህ ወረርሽኝ ወቅት ካላቸው ትልቅ ሚና አንጻር ማንኛውም ረጃ አካል ይደግፋቸው ይገባል ይላሉ።
ረጃ ይል ነው የሁሉም ነገር መነሻ ነው ለፖለቲካም ለሁሉም ነገርና ይሄን የሚያድርግ ሚዲያ መደገፍ አለበት ነው። ሀገርን ለመገንባት መሄድ ያለበት ሚዲያው ነው። መደገፍ ያለበት ሚዲያው ነው። መረጃ ትክክለኛ መስጠት ያለበት ሚዲያው ነው። ለህዝብ መረጃ ይሰጣል። ህዝብ እንዲያውቅ ያደርጋል። በእውቀት ላይ የተመሰረተ ውሳኔና ጥንቃቄ እንዲወስድ ደግሞ የሚዲያው ድርሻ ነው። ስለዚህ ይህን ሁሉ የሚያድርግ ተቋም ዝም ብሎ እንዲሁ እንደመጣ መሄድ አለበት ብዬ አላስብም እና መደገፍ አለበት።
የኮሮና ቫይረስ ወረርሽኝ ከመከሰቱ ቀደም ብሎ የቢራ ምርቶች ማስታወቂያ በብሮድካስት መገናኛ ብዙሃን ላይ እንዳይተላለፉ በመደረጉና የመንግስት ወጪ ለመቀነስ የመንግስት መስሪያ ቤቶች ማስታወቂያቸውን በመንግስት ሚዲያዎች ብቻ እንዲነገሩ በመደረጋቸው የሀገሪቱ መገናኛ ብዙሃን እስከ 40% የሚሆነውን ገቢያቸውን ማጣታቸውን የሚገልጹት የሚዲያ ባለሙያዎቹ ኮቪድ-19 ተጨማሪ ማነቆ ሆኖ ህልውናቸውን ሳያጠፋው አስቸኳይ ድጋፍ እንዲደረግላቸው ጠይቀዋል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ።
አመሰግናለሁ ሊሊ ለዘገባው። ወደ ተከታዩ ዘገባ እንለፍ። የዘር መድሎን በመቃወም የሚካሄዱት ሰልፎች በበርካታ የዩናይትድ ስቴትስ ከተሞች በቀጠሉበት ወቅት ፕሬዚደንት ዶናልድ ትራምፕ በበኩላቸው ለምረጡኝ ዘመቻቸው ወደ ኦክላሆማ ግዛቷ ቱልሳ ከተማ ሄደው ነበር። በኮቪድ-19 ሳቢያ ለወራት ተዘግተው በቆዩት የዩናይትድ ስቴትስ ከተሞች ወደ ወትሮ ህይወት ለመመለስ አንሰራርቶ የነበረው ጉጉት በበርካታ ከተሞች ውስጥ በተስተዋለው ለወረርሽኙ እየተጋለጡ ያሉ ሰዎች ቁጥር ማሻቀብ ሳቢያ ክፉኛ መዳከሙን የሪፖርተራችን ኬን ፈራቦ ዘገባ ይናገራል። ለዝርዝሩ አሉላ ከበደ።
ባለፈው ቅዳሜ ቱልሳ ከተማ ከሚገኘው የኦክላሆማ ባንክ ማዕከል ለተሰባሰቡት በሺዎች ለተቆጠሩ ደጋፊዎቻቸው ንግግር ያሰሙት ፕሬዚዳንት ዶናልድ ትራምፕ በሀገሪቱ ለኮቪድ-19 የሚጋለጠው ሰው ቁጥር እየጨመረ መሄዱን አምነዋል።
When you do testing to that extent, you're going to find more people, you're going to find more cases.
ሰዎች እንዲመረመሩ የምታደርግ ከሆነ ያካሄድከው ምርመራ ያህል ለቫይረሱ የተጋለጡ ብዙ ሰዎች ማግኘት አይቀርም።
ለወራት የዘለቁትን ገደቦች ተከትሎም ፕሬዚዳንቱ አገሪቱን ወደ ቀድሞ የሥራ ዘይቤ ለመመለስ ያደረባቸውን ጉጉት በገለጹበት ወቅት በምረጡኝ ዘመቻቸው ከተሳተፉ አሜሪካውያን ዘንድ ሞቅ ያለ የድጋፍ ድምፅ ነው የተሰማው።
Let's open the schools, please. Open.
እባካችሁ የተዘጉትን ትምህርት ቤቶች እንክፈት። ክፈቷቸው።
የሀገሪቱ የጤና ባለስልጣናት እየናረ የመጣውን የኮቪድ-19 ተጋላጮች አሃዝ በመከታተል ላይ ባሉበት በአሁኑ ወቅት የዘር መድሎንና በፖሊስ የሚፈጸሙ የኃይል ጥቃቶችን ለመቃወም ወደ አደባባይ የሚጎርፉ ሰልፈኞችም በአንጻሩ አልተቋረጠም። ተቃውሞ ሰልፈኞቹ በተጨማሪም በጊዜው የባሪያ ፍንገላን መቀጠል ያቀነቅኑ ለነበሩ የዩናይት ስቴትስ የእርስ በርስ ጦርነት ዘመን የኮንፌዴሬት መሪዎች ክብር የቆሙ ሐውልቶችን ማንሳት ቀጥለዋል። በሌላ በኩል በዩናይት ስቴትስ የእንደራሴዎች ምክር ቤት የሪፐብሊካን ፓርቲው የደቡብ ካሮላይና እንደራሴ ቲም ስካት ፌዴራል መንግስት ደረጃ ለሕግ አስፈጻሚ ተቋማት የሚመደበው ገንዘብ መጠን መቀነስ ሳይሆን መጨመር ነው ያለበት ይላሉ። ለዚህም አዲስ የሕግ አንቀጽ በማርቀቅ ላይ መሆናቸው ተነግሯል።
If you want officers to be trained effectively, you have to give them the tools called training to get there. That requires more resources.
መስሪያ ቤቶች በወጉ ስልጠና እንዲያገኙ ከፈለግ ከሚፈለገው ቦታ ሊያደርሷቸው የሚችሉና የሚያስፈልጓቸውን መሳሪያዎችና ቁሳቁሶች ማቅረብ አለብህ። በፌደራል ደረጃ ተጨማሪ መረጃ የምትፈልግ ከሆነና መረጃዎች በወጉ ተደራጅተው እንዲቀመጡ ተጨማሪ ድጋፍ ያስፈልጋቸዋል።
ሴናተር ስካት አክለውም የሚመደበው የፌዴራል በጀት የህግ አስፈጻሚ ተቋማቱ የህግ ድንጋጌዎችን በአግባቡ የመከተልና የማስፈጸም አቅማቸውን የሚያጎለብት ነው ይላሉ። ለህግ አስፈጻሚ ተቋማት የምናወለው ወጪ የሀገሪቱን ፍላጎት ያጣጣመ ለሚያገለግሉት ማህበረሰብና እንዲሁም ለህግ አስከባሪው ኃይል አባላት ለራሳቸው ጭምር ይበጃል የምንለውን አቅጣጫ እንዲይዝ ያበረታታል ሲሉም ያብራራሉ። የህግ አውጪዎች የሁለቱም የፖለቲካ ፓርቲዎች የሚስማሙባቸውን የህግ አስፈጻሚ አካላት አሰራር የሚመለከቱ አዳዲስ ህጎች ለመቅረጽ ጥረት በያዙበት በአሁኑ ዋሽንግተን የቀድሞ የዩናይትድ ስቴትስ ብሔራዊ ጸጥታ ጉዳዮች አማካሪ ጆን ቦልተን ጉዳዩ የተፈጸመበት ክፍል በሚል ርዕስ ባሳተሙትና የትራምፕ አስተዳደርን ገመና በሚዘረዝረው አዲስ መጽሐፋቸው ያወጡትን መረጃ በማላመጥ ላይ ትገኛለች። መጽሐፉ ለፕሬዚዳንት ትራምፕ አመራር ብዙም ክብር የሚቸር እንዳልሆነ ተጠቅሟል። ኔጌል ሺንዋልድ በዩናይትድ ስቴትስ የቀድሞ የብሪታንያ አምባሳደር ናቸው።
But I think that that lack of touch, that lack of sensibility and judgment that Trump that John Bolton talks about you can see in his handling of the
እንደሚመስለኝ ለሌሎችም ሁኔታ የመረዳትና ያ ጆን ቦልተን የሚያነሳው ለሌሎች ግድ የሚል ስሜት ያለመኖርና ዛኝነት የሚጠይቅ ድምዳሜ መጓደል ከሶስት ሳምንታት በፊት የጆርጅ ፍሎይድን ግድያ ተከትለው የተቀሰቀሰውን ህዝባዊ ተቃውሞና ቁጣ ባስተናገደበት መንገድ ማየት ይቻላል።
ይሁን እንጂ የዋይት ሃውስ አማካሪ ፒተር ናቫሮ ግን ቦልተን በመጽሐፋቸው የሚዘረዝሯቸውን ወንጀላዎች አጣጥለዋል።
He got fired because he did not obey the chain of command, because his views were totally out of sync with President Donald J. Trump with respect to how to handle international affairs.
ያለም አቀፍን ጉዳዮች አያያዝ አስመልክቶ ያላቸው አመለካከት ከፕሬዝደንት ትራምፕ አስተያየት ጋር ስለማይጣጣምና የስልጣን ተዋረድ የሚጠይቀውን ግዴታም ስለማያከብሩ ነው ካላፊነታቸው የተነሱት። አሁንም በዚህ ወቅት መጽሐፍ አሳትመው ለንባብ በማብቃት በመሰረቱ ከዚህ ቀደም የነበረውን ያስራር ልማድ በሙሉ የናደ መንገድ ነው የተከተሉት። ልባቸው ያለው ብዙ ገንዘብ ማግኘት ከመቻላቸው ላይ ነው።
የያዘው መረጃ ያሳስበኛል ሲል የዩናይትድ ስቴትስ የፍትህ ሚኒስቴር መጽሐፉ ለንባብ እንዳይበቃ እንዲታገድ ሲል ጥረት ቢያደርግም ጉዳዩን የተመለከቱት የፌዴራል ዳኛ ግን ባለፈው ቅዳሜ የመጽሐፉ ቅጂዎች ከአንባቢ እጅ መግባት ይችላሉ ሲሉ ጥያቄውን ውድቅ አድርገዋል።
አመሰግናለሁ አሉላ። ዝግጅታችን ይቀጥላል። ከዚህ በሳምንት 7 ቀን ከምሽቱ 3 ሰዓት እስከ 4 ሰዓት በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከምናቀርብላችሁ መደበኛ ዝግጅታችን በተጨማሪ በ19 እና በ25 ሜትር ባንድ አጭር ሞገድ ከምሽቱ 2 ሰዓት እስከ ምሽቱ 2 ሰዓት ተኩል ጋቢና በሚል ርዕስ የሚቀርብላችሁን ስርጭት እንድታዳምጡም እንጋብዛለን። ዌብሳይታችን amharic.voanews.com ላይ እንገኛለን። በፌስቡክ፣ በትዊተር፣ በኢንስታግራም፣ በዩቲዩብ ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። ስርጭቶቻችንን ከኦዲዮ ናው በተጨማሪም ደግሞ በእጅ ስልካችሁ voa.horn.mobi ላይ ታገኛላችሁ። አፓችንን ቪኦኤ ሆርን ኦፍ አፍሪካ ብላችሁ ብትጭኑ ዝግጅቶቻችንን በጥራትና በቀላሉ ማዳመጥ ትችላላችሁ፣ መሳተፍም ትችላላችሁ። የምሽቱ ዝግጅት ፕሮዲውሰር ንጉሱ ታምሬ ነው። የዌብና የማህበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው ነች። ለዜናው ቆንጅት ታዬ አብራኛለች። ዋና አዘጋጅ ትዝታ በላቸው ነች። እያስተናገድኳችሁ ያለሁት ሶሎሞን አባተ ነኝ። እስከ ምሽቱ 4 ሰዓት አብራችሁን ሁኑ። አሁን ወደ ተከታዩ ዝግጅት እንለፍ። የኢትዮጵያ የሰብአዊ መብት ኮሚሽን በገንዘብና በሰው ኃይል ተጠናክሮ ለህብረተሰቡ አገልግሎት የሚሰጥበትን አሰራር ለመቀየስ የሚያስችል የአዋጅ ማሻሻያ በህዝብ ተወካዮች ምክር ቤት የህግና የፍትህ ጉዳዮች ኮሚቴ ባለፈው ሳምንት ውይይት ተደርጎበታል። የማሻሻያው ረቂቅ በኮሚቴው ከጸደቀ ከ20 ዓመት በላይ የሆነውን የኮሚሽኑን ማቋቋሚያ አዋጅ ለማሻሻል ወደ መጨረሻው ምዕራፍ እንደሚደረስ ዋና ኮሚሽነር ዳንኤል በቀለ ለቪኦኤ ተናግረዋል። ዶክተር ዳንኤልን ያነጋገረችው ጽዮን ግርማ ነች። ስለማሻሻያው ከመያብራሩበት ይጀምራሉ።
የኢትዮጵያ ሰብአዊ መብት ኮሚሽንን አሁን በአዲስ መልክ ለማደራጀት፣ ለማጠናከር፣ አቅም ለመገንባት እና ታማኒ የሆነ ውጤታማ የሆነ ተቋም አድርጎ ለማቋቋም በተጀመረው የሪፎርም እና ሪስትራክቸሪንግ ስራ ውስጥ አንዱ የሚከናወነው ተግባር የኮሚሽኑን ማቋቋሚያ አዋጅ መፈተሽ ነበረ። ኮሚሽኑን ማቋቋሚያ አዋጅ ከወጣ ከ20 ዓመት በላይ ሆኖታል። ስለሆነም አሁን ካለው ነባራዊ ሁኔታ አንጻር እና ኮሚሽኑ ሊሰራ ከሚያቅዳቸው የሰብአዊ መብት ስራዎች አንጻር ሊሻሻሉ የሚገባቸው ድንጋጌዎች ካሉ በሚል በተለይ ከዓለም አቀፍ መስፈርት አንጻር በባለሙያዎች አማካኝነት ጥናት ሲደረግበት ነበረ እና በአብዛኛው የሰብአዊ መብት ኮሚሽን ማቋቋሚያዎች ላይ የተጠቀመጡት ድንጋጌዎች አሁንም የሚጠቅሙ የሚያሰሩ ቢሆንም ግን የተወሰኑ ሊሻሻሉ የሚገባቸው ነገሮች ለይተን አውጥተን ስለነበረ የዛ ማሻሻያ ሀሳብ ነው ለተወካዮች ምክር ቤት የቀረበው እና በትላንትናውም ዕለት ለህግና ፍትህ ጉዳዮች ቋሚ ኮሚቴ ስናስረዳ የነበረው። የዚህ እንዳው ዋነኛ ከሚባሉት ነጥቦች ውስጥ ለመጥቀስ አንደኛው ስለ ኮሚሽነሮች አመራረጥ አሿሿም ስርዓት ነው። የኮሚሽነሮች አመራረጥ አሿሿም ስርዓት ግልጽ እንዲሆን፣ ህዝብን አሳታፊ እንዲሆን ኮሚሽነሮች ለዚህ ኃላፊነትና ስራ ሊመረጡ የሚገባቸው ለስራው ካላቸው የሙያ ብቃት፣ የስራ ልምድ፣ የስነ ምግባር ብቃት አንጻር መሆኑን ይበልጥ ለማረጋገጥ በተለይም ደግሞ የፖለቲካ ፓርቲ አባል የሆኑ ሰዎች ለኮሚሽነርነት ሊመረጡ የማይገባቸው መሆኑን ለማስቀመጥ አንደኛው ነጥብ ይህንን መለከት ነው። ሁለተኛው የኮሚሽኑን የባጀት ነጻነት ከማረጋገጥ ጋር የተያያዘ ማሻሻያ ሀሳብ ነው። እንደሚታወቀው ኮሚሽኑ ነጻ ተቋም ነው። በፓርላማው ስር ነው የሚቋቋመው። ተጠሪነቱ ለፓርላማ ነው። ነገር ግን እስካሁን በነበረው አሰራር የበጀት ሁኔታው፣ የፋይናንስ ሁኔታው፣ የገንዘብ ምንጩና የገንዘብ አስተዳደር ስራው ምናልባት ሙሉ ለሙሉ ሊባል በሚችል መልክ በስራ አስፈጻሚው ቁጥጥር ስር የነበረ ነው። ለአንድ ተቋም ነጻነት ደግሞ ወሳኝ ከሆኑት ነገሮች ውስጥ አንዱ የባጀት ነጻነት ነው። ስለሆነም የማሻሻያው ጽንሰ ሀሳብ የኮሚሽኑ ባጀት በቀጥታ ለምክር ቤቱ ቀርቦ በምክር ቤቱ አማካኝነት የሚጸድቅና መንግስት ባጀቱን በሙሉ ለኮሚሽኑ እንዲተላለፍ ካደረገ በኋላ በበጀት አስተዳደሩ ላይ ኮሚሽኑ ሙሉ ነጻነት ሊኖረው የሚገባ እንደሆነ የሚያረጋግጥ ነገር ግን ምክር ቤቱ በሚመድበው ኦዲተር አማካኝነት የሚጣራ መሆኑ እንደተጠበቀ ሆኖ ማለት ነው። ይሄ ሁለተኛው የማሻሻያ ሀሳብ ነው። ይህንን የመሳሰሉ ሌሎችም የማሻሻያ ሀሳቦች አሉ።
ሌሎች እንግዲህ ከመብት ጥሰትን ከማጣራት ጋር በተያያዘ ለማካተት ወይም ለማሻሻል ያስገባችኋቸው አንቀጾች የሉ?
አሉ። እንግዲህ ምንድነው ዋነኛው የኮሚሽኑ ተግባርና ኃላፊነት የሰብአዊ መብትን የማስፋፋትና የሰብአዊ መብትን የማስጠበቅ ስራ ለመስራት የሰብአዊ መብትን የማስፋፋትም የማስጠበቅም ስራ ለመስራት ተቋሙ ለስራው የሚያስፈልገው አይነት ብቃት እንዲኖረው ያስፈልጋል። የሰብአዊ መብትን በተለይ የመመርመር የማስጠበቅ የሰብአዊ መብት ኢንቨስቲጌሽን የምንለው የምርመራ ስራ የተለየ ክህሎት የሚጠይቅ ራሱን የቻለ የሙያ ብቃት የሚጠይቅ ራሱን በቻሉ ሳይንሳዊ በሆኑ ስልቶች ጭምር የሚከናወን ስራ በመሆኑ ይህንን አይነት ስራ በሚጠበቀው ብቃት መጠን ለማከናወን እንዲቻል የተቋሙን አቅም ለመገንባት እንዲያስችል ተቋሙ ተአማኒ የሆነ ነጻ የሆነ ገለልተኛ የሆነ ውጤታማ የሆነ ተቋም ሆኖ እንዲደራጅና ስራውን ለማከናወን እንዲያስችል የተካተቱ ብዙ አይነት ማሻሻያዎች አሉ። በአጠቃላይ አነጋገር ተቋሙን በአዲስ መልክ የማደራጀት የማቋቋም ስልጣንን የሚሰጥ አንዳንድ ደግሞ ከዚህ በፊት በነበሩ ህጎች በግልጽ ያልተመለከቱ ለምሳሌ ማረሚያ ቤቶችን፣ እስር ቤቶችን ያለ ቅድመ ማስታወቂያ የመጎብኘት የሰብአዊ መብት ክትትል ስራን በምርጫ ወቅትም ጭምር የማድረግ በአስቸኳይ ጊዜ አዋጅ ወቅት ጭምር የማድረግ የመሳሰሉ በግልጽ ያልተቀመጡ ነገር ግን በግልጽ መቀመጣቸው ለስራው ጠቃሚ ናቸው ተብሎ የታሰቡ ይህንን የመሳሰሉ ብዙ የማሻሻያ ጽንሰ ሀሳቦችን የያዘ ነው።
አሁን እንደጠቀሱት የሰብአዊ መብት ጉዳዮች መመርመርና መስራት እውቀትም ክህሎትም ልምድም ቁርጠኝነትም ይጠይቃል እና ያንን ለማግኘት የበጀት ነጻነትም ያስፈልጋል ብለዋል እና እርስዎ በጣም የቀደመ ልምድም እውቀትም በዚህ ጉዳይ ላይ ከፍተኛ የሆነ ምርምር የሚያደረጉ እና ቀላል ግምት የሚሰጡት ሰው አይደሉም። ወደ ኢትዮጵያ 10 ወር ሆኖታል ከዚህ ከኒውዮርክ ወደዛ ከሄዱ። እዛ ከደረሱ በኋላ አሁን በጠቀሱት ደረጃ
የሰው ኃይል የማግኘት በተለይ ከፖለቲካ ተጽዕኖ ስር ነጻ የሆነ የሰው ኃይል የማግኘት እድል አለ።
ኢትዮጵያ ውስጥ ባለፉት 2 አስርተ ዓመታት የሰብአዊ መብት ግንዛቤ በጣም የተስፋፋ ስለመጣ ማለትም በዚህ ዘርፍ ላይ ፍላጎት ያላቸው ሕግ ተማሪዎች፣ የሌላም ሙያ ዘርፍ ተማሪዎች ቁጥራቸው እየጨመረ ሕግ ትምህርት ላይ የበለጠ ጥናት ያደረጉ የበለጠ በአገር ውስጥም በውጭ ሀገርም ልምድ ያካበቱ ኢትዮጵያውያን ቁጥር ይበልጥ እየጨመረ ስለመጣ ለሰብአዊ መብት ስራ ሊረዱ የሚችሉ በርካታ ኢትዮጵያውያን ወንድሞችና እህቶች አሉ። ነገር ግን ይህንን ማለት የሚቻለው መረሳት የሌለበት ነገር ኢትዮጵያ ውስጥ በሰብአዊ መብት ስራ ዘርፍ ብቻ ሳይሆን በሁሉም አይነት የሙያና የስራ ዘርፍ ሀገራችን ውስጥ ያለው ብቃት ያለው የተማረ የሚገባው አይነት ልምድ ያለው የሰው ኃይል መጠን በጣም ውስን መሆኑ ይታወቃል። ይበልጥ ለሰብአዊ መብት ኮሚሽንን ለመሰለ ተቋም ግን ለዚህ ስራ የሚፈለጉ ሰዎችን ከገበያው ላይ ለመሳብ እና ተቋም ውስጥ ለማቆየት እንቅፋት ሆኖ የነበረው አንደኛ በከፊል ከዚህ በፊት የነበረው የፖለቲካ አስተዳደር ሁኔታ የፈጠረው ተጽዕኖ እና ምቹ አለመሆኑ፣ ሁለተኛ ተቋሙም የነበረው የአሰራር ስርዓት፣ ፋይናንስ፣ የፖለቲካ ተጽዕኖ ነጻ፣ ገለልተኛ፣ ውጤታማ ተቋም ሆኖ እንዲደራጅ እና እንዲንቀሳቀስ ስላላስቻለው ለስራው የሚያስፈልጉትን ያህል ዝግጁነት፣ ብቃት ያላቸው ሰራተኞች ለማደራጀት አልቻለም። ይህንን ካልኩ በኋላ ግን መረሳት የሌለበት ባለው ሁኔታም ቢሆን በተቋም ውስጥ ለሰብአዊ መብት ስራ በእውነቱ በጣም ዝግጁነት፣ ቁርጠኝነትም፣ ክህሎትም፣ ብቃትም ያላቸው ቁጥራቸው አነስተኛ የሆኑ ሰዎችም ቢሆኑ አሉ። በዛ ባለው አቅም ጥረት ሲደረግ ነበረ። አሁን ግን በተፈጠረው አዲስ ምዕራፍ ይህንን ለማጠናከር እድል አለ። በዚህ መንፈስ እንግዲህ ነጻ፣ ውጤታማ፣ ጠንካራ የሆነ ብሔራዊ ሰብአዊ መብት ተቋም ለመመስረት እንችላለን ብለን ጥረት በማድረግ ላይ ነን።
በጣም አመሰግናለሁ ዶክተር ዳንኤል። እንግዲህ ቀደም ብዬ እንዳልኩት እርሶም ከቀደመ ልምዶም የትምህርት ደረጃውም ካለፉበትም በኢትዮጵያ የሰብአዊ መብት ጉዳዮች ላይ በግልም ካለፉበት ሁኔታ አንጻር ትልቅ ግምት መሰጠቱ እንዳለ ሆኖ እንደተጠበቀ ሆኖ ወደ ኢትዮጵያ ከሄዱ 10 ወር ተቆጥሯል። በተለያዩ የመገናኛ ብዙሃን በሰጧቸው ቃለ ምልልሶች ላይ እነዚህን ማጠናከር ኮሚሽኑን ማጠናከር የሚሉ ሀሳቦችን እንቅፋቶችም እንዳሉ እነዚህ በተለይ የበጀት ነጻነቱ እንቅፋት እንደሆነ እና ያንን ማጠናከር እንደሚፈልጉ ሲገልጹ ነበረ። የኢትዮጵያ መንግስት በተለይ አዲሱ የጠቅላይ ሚኒስትር አብይ አህመድ አስተዳደር እርሶን ወደዚህ ቦታ ላይ ሲያመጣ እና እርሶን ለመሾም በምክንያትነት በህዝብ ተወካዮች ምክር ቤትም ሲቀርብ ይህንን የቀደመ ልምዶን መሰረት አድርጎ ለውጥ እንደሚያመጡ እና ለዛ ያለውን ቁርጠኝነት የተገለጸበት ንግግር ነበር እና 10 ወር አልበዛም ወይ? የኢትዮጵያ መንግስት በዚህ ደረጃ ቁርጠኝነቱ ካለ በ10 ወር ውስጥ በጀቶችን የተጠቀሱትን ዝግጅቶች ለማድረግ በጣም ብዙ አይደለም ወይ? ከዛ ባጠረ ጊዜ ማድረግ አይቻልም ነበር ወይ? ለምንድን ነው ይሄን ያህል የዘገየው? ይህስ ምክንያት እስከ መቼ እንደው የተጠቀሰ ያቆያል?
በእውነት እኔ እንደሚመስለኝ የተቋም ግንባታ ስራ የወራት ስራ ይመስለኝ እንኳን የ10 ወር እና ምናልባት የተቋም ግንባታ ስራ በ10 ዓመት የሚጠናቀቅ ስራ ላይሆን ይችላል። ኢትዮጵያ ውስጥ ትልቁ የሌለን ነገር ጠንካራ ተቋሞች ነው። ጠንካራ ተቋሞች ስንል ለፍትህ አስተዳደር፣ ለዲሞክራሲ አስተዳደር፣ ለማህበራዊ አገልግሎት፣ ለጸጥታና ደህንነት ጥበቃ ለመሳሰሉት ሁሉ በሁሉም ዘርፎች ላይ ብንመለከት ጠንካራ ተቋሞች የሉንም። እነዚህን የመሰሉ ጠንካራ ተቋሞች መፍጠር፣ መገንባት፣ ማጎልበት የረጅም ጊዜ ስራ ነው እና ኢትዮጵያ ውስጥ የረጅም ጊዜ የመንግስት ታሪክ አለ። ግን በታሪካችን ሁሉ የምንመለከተው ነገር ቢኖር ተቋም ለመገንባት ጅምር ይኖርና ከዛ በፖለቲካ ቀውሳችን የተነሳ ተቋሞች ሁልጊዜ እየፈረሱ እንደ አዲስ እየተሰሩ እየፈረሱ እንደ አዲስ እየተሰሩ ጠንካራ የሆነ ተቋም ለመመስረት ሳንችል ለብዙ ዘመናት ኖረናል። ስለሆነም አሁንም በተፈጠረው አጋጣሚ ብዙ ጊዜ በታሪካችን ብዙ እድሎች እየተፈጠሩ ሲጠፉ ኖረዋል። አሁንም በተፈጠረው አጋጣሚ ደግሞ ያንኑ የተጀመረውን በተለያየ አጋጣሚ ተጀምረው ሳይሳኩ ቀርተው የነበረውን የተቋም ግንባታ ስራ ለመቀጠል ነው ጥረት የሚደረገው። ስለሆነም በተለይ የህግ የበላይነትን በማስከበር ዲሞክራሲያዊ ስርዓትን በማረጋገጥ መልካም አስተዳደርን በማስፈን በመሳሰሉት ጉዳዮች በሰላምና ጸጥታ በመጠበቅ ስራ በመሳሰሉት ጉዳዮች ላይ ውጤታማ ስራ የሚሰሩ ተቋሞችን የመገንባት ጉዳይ ጊዜ የሚወስድ ነገር ነው። ይሄውም ምንድን ነው? አንደኛ ተቋምን ተቋም የሚያደርገው ሰዎች ናቸው። ብቃት ያላቸው ሰዎች ወደ ተቋሞች መምጣት እና ለረጅም ጊዜ መስራት ያስፈልጋቸዋል። የስራ ስርዓቶች መዘርጋት አለባቸው። የስራ ባህል መለመድ አለበት። አዳዲስ አይነት የስራ ባህል ማለት ነው። ከፖለቲካ ተጽዕኖ፣ ከፋይናንስ ችግር፣ ከሎጂስቲክ ችግር ነፃ ሆኖ ለመንቀሳቀስ ለመቻልም እነዚህን ሁሉ ክህሎቶች፣ ስልቶች፣ ባህሎች፣ የስራ ባህሎች፣ ስራ አቅም መገንባት ረጅም ጊዜ ይወስዳል። አሁን በእውነት ብዙ ባደጉ ሀገሮችም ቢሆን አሁን በቀላሉ ሰሩ የምናያቸው የሚመስሉ ተቋሞች በብዙ አስርተ ዓመታት የተገነቡ ተቋሞች ናቸው። ጊዜ መውሰዱ የማይቀር ነው ለማለት ነው። መመልከት ያለብን የረጅም ጊዜ ራዕይ ነው። በአንድ በኩል ለረጅም ጊዜ ሊሰሩ የሚችሉ ተቋሞችን ለመስራት ለማቋቋም የሚያስፈልጉትን ግንባታ ስራዎች እያካሄድን፣ በሌላ በኩል ደግሞ አሁን ባለን አቅምም ቢሆን የተቻለውን ያህል ስራ መስራት ይገባናል እና ሁለቱ ጎን ለጎን የሚሄዱ ነገሮች ናቸው ለማለት ያለ
አድማጮች፣ ውይይቱ አልተቋጨም። በሌላ ዝግጅት እንመለስበታለን። ቃለ ምልልሱ በርቀት የቪዲዮ ግንኙነት የተካሄደና የኢትዮጵያን የሰብአዊ መብቶች ጉዳዮች የሚዳስሱ ጥያቄዎች የተነሱበት ሲሆን በዌብሳይታችንና በፌስቡክ ገጻችንም ላይ ታገኙታላችሁ። አመሰግናለሁ ሲሆንንም ዶክተር ዳንኤል በቀለንም። ወደ ተከታዩ ዝግጅት እናልፋለን። አፍሪካ ነክ ርዕሶች። ደቡብ ሱዳን ለአፍሪካ ህብረት አባልነት ማዋጣት ያለባትን ገንዘብ ባለመክፈሏ ድርጅቱ ድምፅ የመስጠት መብቷን አግዷል። ሀገሪቱ አልከፈለችም የተባለው መዋጮ $9,191,000 መሆኑን ጀምስ ባቲ ባጠናቀረው ዘገባ ገልጿል። አዳነች ፍሳዬ ለአፍሪካ ነክ ርዕሶች አሰናድታቸዋለች።
አዲስ አበባ ያለው የደቡብ ሱዳን ኤምባሲ ባለፈው ሮብ ለሀገሪቱ የውጭ ጉዳይ ሚኒስቴር በላከው ደብዳቤ ደቡብ ሱዳን ለአፍሪካ ህብረት ማዋጣት ያለባትን $9,191,000 ባለመክፈሏ ድርጅቱ ድምፅ የመስጠት መብቷ እንደነፈጋት ስለ ሀገሪቱ መንግስት አስታውቋል። በዚህ ምክንያትም ደቡብ ሱዳን ባለፈው ማክሰኞ በተደረገው የአፍሪካ ህብረት ስብሰባ ላይ እንድትገኝ እንዳልተፈቀደላት ታውቋል። የአሜሪካ ድምፅ የደቡብ ሱዳን ማስታወቂያ ሚኒስቴር ማይክል ማኪዩን ስለ ጉዳዩ ትላንት እሁድ ሲጠይቃቸው ኮቪድ-19 ይዟቸው ታመው ስለነበረ ስለ እገዳው የሚያውቁት ነገር እንደሌለ ገልጸዋል። ኢነፍ ፕሮጀክት በተባለው ተቋም የፖሊሲ ጉዳይ ምክትል ስራ አስኪያጅ ብራያን አዴባ ግን ደቡብ ሱዳን መዋጮዋን አልከፈለችም ቢባል አያስገርመኝም ብለዋል። ደቡብ ሱዳን የነዳጅ ዘይት አምራች ሀገር ብትሆንም በኦፊሴል በሚደረግ የሙስና ተግባር ምክንያት የገንዘብ ችግር አለባት ብለዋል።
its financial obligations both on the local front and also internationally right now as
የደቡብ ሱዳንን ጉዳይ ስንከታተል ለቆየነው ሰዎች ይህ የሚያስገርም ነገር አይደለም። ደቡብ ሱዳን በገንዘብ በኩል ችግር ያለባት በውጭ ብቻ ሳይሆን በአገር ውስጥም ጭምር ነው። በአሁኑ ወቅት ለምሳሌ ደቡብ ሱዳን የመንግስት ሰራተኞች ለአምስት ወራት ያህል ክፍያ አላገኙም። ስለሆነም ደቡብ ሱዳን ውስጥ የገንዘብ እጥረት በቀጣይነት ያለ ነገር ነው።
ደቡብ ሱዳን የነዳጅ ዘይት አምራች ሀገር ብትሆንም በውጭ ሀገራት ከሚሸጠው የነዳጅ ዘይት ሀብት የሚገኘው በሚሊዮኖች ዶላር የሚቆጠር ገቢ አይን ባወጣ ሙስና እንደሚዘረፍ ብራያን አዴባ ጠቁመዋል።
Sold abroad, the egregious corruption in the country that has allowed public officials to dip their hands into public coffers and steal public money, use public money for their own personal use.
የአገሪቱ ባለስልጣኖች እጃቸውን በአገሪቱ ካዝና ያስገቡ ያፍሱታል። የመንግስትን ገንዘብ እየዘረፉ ለግል ጥቅማቸው ያውሉታል። በዚያ ምክንያትም በአገሪቱ የገንዘብ እጥረት እየተፈጠረ ለመንግስት ሰራተኞች የሚከፈል ገንዘብ እንኳን አይተርፍም። የአፍሪካ ህብረትንና የምስራቅ አፍሪካ የልማት ትብብር በይነ መንግስታትን ለመሳሰሉት ዓለም አቀፍ ተቋማት መክፈል ያለባቸው ገንዘብም ለመክፈል ይቸገራሉ።
አዲፋ አያይዘውም በሀገሪቱ ተቆጣጣሪዎች ስራቸውን ለመስራት የሚችልበት ሁኔታ እንደሌለ ገልጸዋል። አዲፋ በሀገሪቱ ስላለው የሰላም ሂደት ሲናገሩም በአሁኑ ወቅት የብሔራዊ አንድነት መንግስት በመመስረቱና በክፍላተ ሀገር አከፋፈል ላይ ስምምነት በመደረጉ በፊት ከነበረው የተሻለ ቢሆንም የጸጥታው ጉዳይ አተገባበርን በሚመለከት ችግር አለ። በሙስናው ምክንያት በተፈጠረው የገንዘብ እጥረት ምክንያትም የሀገሪቱን ስራ ማንቀሳቀስ አልተቻለም በማለት አዲባ አስገንዝበዋል።
አመሰግናለሁ አዳነች። ወደ ተከታዩ ቅንብር እንለፍ። ትናንት ከዓለም አቀፉ የአባቶች ቀን በበለጠ የበርካቶችን የፌስቡክ ገጽ ያጣበበው የመገናኛ ብዙሃንን አጀንዳ ያጠለቀለቀው ርዕሰ ጉዳይ በምስራቃዊው ንፍቀ ክበብ የታየው የፀሐይ ግርዶሽ እንደነበር መስፍን አራጌ ከደሴ ዘግቧል። ወደዚያው እንለፍ።
ይህ በሕይወት ዘመን አንዴ ያጋጥማል የተባለለትን ክስተት ለመታደም ወደ ታሪካዊዋ የላሊበላ ከተማ ካቀኑት ታዋቂ ሰዎች አንዱ የስነ ፈለክ ተመራማሪው መጋቤ ሐዲስ ዶክተር ሮዳስ ታደሰ ናቸው።
የታየው አኑላር ሶላር ኤክሊፕስ ቀለበታማ የፀሐይ ግርዶሽ ነው። ክስተቱ የጀመረው ሩብ ጉዳይ ለአንድ ላይ ነው። ፕላኔት ቬኑስ ቀድማ ስታይ ነበረ። ከዛ 12:10 አካባቢ ፀሐይ ወጣች። ከዛ ለአንድ ሩብ ጉዳይ ላይ ያው ማለት ይህን ግርዶሽ መመልከቻ መነጽር ያላቸው ብቻ ነው ይህን ማየት የሚችሉት። የኢንፍራሬድ እና አልትራቫዮሌት ጨረርን የሚከላከል ጨረቃ መታ ስትጋረድ በደንብ አድርጎ ውስጧን ጭምር የሚያሳየን መነጽር ነው። ለአንድ ሩብ ጉዳይ አካባቢ መግባት ጀመረች ጨረቃ። ከዛ እየጋረደቻት መጣች። ትንሽ ድንግዝግዝ ሲል የሌሊት ወፎች ወጡ። በጣም ይገርም ነበረ። ከዛ ልክ 2 ሰዓት ላይ እሳታማ ቀለበት ሰርታ መታየት ጀመረች ለአንድ ደቂቃ። በጣም አስገራሚ ነበረ ክስተቱ። ከዛ ወዲያው ፕላኔት ቬኑስ እና ሜርኩሪ ቀን ላይ መታየት ጀመሩ። ግራና ቀኝ ፀሐይ ተፈልጠው በጣም ይገርም ነበር። እስከ 3:15 ድረስ ጨረቃ እየወጣች ወደ ሌላኛው ክፍለ ብርሃኗ ጀምራለች።
የጨረቃ ግርዶች ብዙዎች የተለመደ ነው ይላሉ፣ የፀሐይ ግርዶች ግን ያልተለመደ ነው ይላሉ። እና ያልተለመደ የሚያደርገው ነገር ምንድን ነው?
በእርግጥ ግርዶሾች በየቦታው ይከሰታሉ። ቢያንስ በአመት 7 ጊዜ ይከሰታል። የጨረቃን ደምረን ከቆጠርም ከ7 አይበልጥም። የዘንድሮ 6 ኤክሊፕስ ነው የነበረው። ግን ይሄ ትንሽ የዘንድሮ ግርዶሽ ብዙ ሺህ ዘመን ልናየው ማንችለው ግጥምጥሞች ነው የተገጣጠመበት። አንደኛ ፀሐይ፣ ጨረቃ፣ መሬት በሁሉም ግርዶሽ ላይ አንድ መስመር ይሰራሉ። የአሁኑ ግን ትንሽ ለየት የሚለው ሰመር ሶልስቲስ የበጋው በሰሜን ንፍቀ ክበብ ረጅሙ ቀን የሚባለው ዛሬ ነው። ሰመር ሶልስቲስ ገጠመ፣ ስካይ ክሮስ ገጠመ።
ስካይ ክሮስ ምንድን ነው?
በሰማይ ላይ ያሉ መስመሮች አሉ። እሱም ትክክለኛ መስመሩን የያዘ። ሁለተኛ በጣም ትንሽ ስትሬንጅ የሆነው ነገር ፕላኔት ቬኑስ እና ሜርኩሪ ከፀሐይ ጎን መታየት ብቻ ሳይሆን ዛሬ ሁሉም ፕላኔቶች ወጥተው ነበረ። ስካይ ማፕ ያለው ሰው በቀላሉ ወደ ምዕራብ ዞር ሲያደርግ ሳተርን፣ ጁፒተር እና ማርስ ሰልፍ ሰርተዋል። በፊት ደግሞ በስተ ምስራቅ አቅጣጫ ሜርኩሪ እና ቬኑስ ሰልፍ ሰርተዋል። እና ይሄ ነገር ትንሽ ለየት ያለ እና ከተለመደው የግርዶሽ ነገር ወጣ ያለ ነገር ነው።
አንዳንድ የህብረተሰብ ክፍሎች የጭንቀት የፍርሃት ምንጭ ከማድረግ አልፎ የክፉ ጊዜ መገለጫ አድርገው በስጋት ሲመለከቱት የነበረበት አጋጣሚ አለ እና ይህ አይነት የተፈጥሮ ክስተት ሲከሰት አብሮ የሚከተሉ ነገሮች ምን ሊኖሩ ይችላሉ?
ይሄ እንግዲህ እንደ አለማችን ይዞ ምን ሊመጣ ይችላል ወደፊት የምናየው ይሆናል። ነገር ግን 2 አይነት ምልከታዎች ነው በተመራማሪዎች እየቀረቡ ያሉት። አንደኞቹ ወደ ጎልደን ኢራ የምንሸጋገርበት ወይም ወደ ወርቃማው ዘመን ኤጅ ኦፍ ኢንላይትመንት ፍጹም ወደ ሆነ ወደ ዘመን አብርሆት ምድራችን ልትሸጋገር ይችላሉ የሚል ፖዘቲቭ የሆነ ነገር ያስቀመጠዋሉ።
በሌላ በኩል አስትሮይድ እና ሜትሮይድ የመሳሰሉት በሰሜኑ ንፍቀ ክበብ ላይ መግነጢሳዊ ኃይል ወይም በዘርፉ ተመራማሪዎች ማግኔቲክ ፊልድ የተባለውን በማዛባት የዓለምን ካርታ ጨምሮ በቴሌኮሙኒኬሽን በበረራ ቴክኖሎጂ ላይ አሉታዊ ተጽዕኖ ያሳድራሉ የሚሉም አልጠፉም። እንደ ዶክተር ሮዳስ ክስተቱን ለመታደም በርካቶች በጉጉት ሲጠብቁ ቆይተዋል። ይሁን እንጂ እየጠበቅነውን ያህል አላገኘንም፣ ከናካቴውም ግርዶሹ ለመከሰት ያየነው ምልክት የለም ያሉም አልጠፉም።
አሁን የታየው ሙሉ የፀሐይ መጋረድ አይደለም። ቀለበሳማ የፀሐይ ግርዶሽ ነው የታየው። በቀለበሳማ የፀሐይ ግርዶሽ ጊዜ ፀሐይ ፓርሻሊ ነው እንትን የምትለው
የተወሰኑን ክፍል።
አዎ፣ ደግሞም ያለ ኤክሊፕስ ቢኖርም ያንንም ልናይ አንችልም።
መነጽር ማለት ሆኖ
በትክክል ያለዛ መነጽር ማየት ክስተቱን አይቻልም። ብዙዎቹ መነጽሩን ስላላደረጉት ምን ተከናወነ ፀሐይ ላይ ሊያዩ አይችሉም። ወደ 70% ከደቡብ አዲስ አበባን ይዞ 80% እዚህ ያለሁበት ደግሞ ወደ 98% ነበረ የግርዶሹ ነገር።
አስተያየታቸውን ለአሜሪካ ድምጽ ሬዲዮ ያደረሱት ግለሰቦች የግርዶሽ መከላከያ ተብሎ ከመንገድ አዟሪዎች ላይ ከ100 ብር በላይ አውጥቶ መነጽር መግዛታቸውን ጠቁመዋል። መጋቢ ሐዲስ ዶክተር ሮዳስ ግን ሰዎች ደረጃውን ያልጠበቀ መነጽር እንዳይገዙ አጥብቀን ለማስጠንቀቅ ሞክረናል ይላሉ። ይሁን እንጂ መንግስት ይህን ታሪካዊ አጋጣሚ በሚገባ መልኩ ትኩረት ሳይሰጠው አልፏል የሚል ትችት አላቸው። ዶክተር ሮዳስ
በቂ ዝግጅት ማድረግ ይገባ ነበረ። መነጽሮች በብዛት መምጣት ወደ ክፍለ ሀገር ሁሉ መከፋፈል ይችሉ ነበረ። እነዚህ ነገሮች አልተደረጉም። ኋላም ይመጣሉ ሲባል በኮቪድ-19 ምክንያት በረራው ተሰረዘ። መነጽሩ የነበረው አዲስ አበባ ብቻ ነው። እንግዲህ ሰዎች ነው ያስመጡት። ያው አንድ ሳምንት ሲቀረው አካባቢ ሌላ ክፍለ ሀገር አልተሰራጨም። በተለይ በቴሌቪዥን ሁሉም ቤት ቁጭ ብሎ መነጽሩ የሌለው ቢያንስ መደረግ ነበረበት። አይ ቲንክ ትግራይ ቲቪ ነው ላይቭ ስትሪሚንግ የነበረው።
ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
አመሰግናለሁ መስፍን ለዘገባው። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። በምሽቱ ፕሮግራም ዋና አዘጋጅ ትዝታ ብላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ሰሎሞን አባተና አብሮኛ ያለው ፕሮዲውሰሩም ንጉሱ ታምሬ ነን። አብራችሁን ስለቆያችሁ እናመሰግናለን። ከኛ ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ሰላም፣ ጤና ይስጥልን። በደህና ደሩ።